በቦይንግ ላይ ሊቀርብ የሚችለውን ክስ ተከትሎ የአሜሪካ አቃቤ ሕግ ከቦይንግ እና ከተጎጂ ቤተሰቦች ጋር ውይይት እያካሄደ ነው። የዩናይትድ ስቴትስ የፍትህ መስሪያ ቤት ቦይንግ ኩባንያ በወንጀል ይከሰስ እንደሆነ ውሳኔ ለመስጠት ቀነ ገደብ ካስቀመጠበት ሰኔ 30 ቀን በፊት አቃቤ ሕጎች ከኩባንያው እና በአውሮፕላኖቹ መከስከስ አደጋ ሕይወታቸው ካለፈ መንገደኞች ቤተሰቦች ጋር እየተነጋገሩ መሆኑን ሮይተርስ ዘግቧል። በቦይንግ ላይ የተሰነዘሩ ባሉ ክሶችና በቀረበው የጥፋተኝነት እምነት ላይ በተለያዩ የዜና አውታሮች የተጠናቀሩ ዘገባዎችን ተመልክታ ስመኝሽ የቆየ ተከታዩን አሰናድታለች።
የዩናይትድ ስቴትስ ፍትህ ሚኒስትር ባለስልጣናት ሐሙስ ዕለት ከቦይንግ ጠበቆች ጋር ተገናኝተው ኩባንያው እንደ አውሮፓውያን አቆጣጠር በ2021 ከመስሪያ ቤቱ ጋር የገባውን ስምምነት ጥሶ እንደሆን በመረመረው የመንግስት ሪፖርት ዙሪያ ተነጋግረዋል። የቁጥጥር መርሃ ግብር ስምምነቱ ቦይንግ እንደ አውሮፓውያን አቆጣጠር በ2018 በኢንዶኔዥያ እና በ2019 በኢትዮጵያ በደረሱትና በድምሩ ከ346 በላይ ሰዎች በሞቱበት የ737 ማክስ አውሮፕላን የመከስከስ አደጋዎች በወንጀል እንዳይጠየቅ ከለላ የሰጠ ነው። የፌዴራል አቃቤ ሕጎች እሁድ ዕለት ከተጎጂ ቤተሰቦች ጋር ተገናኝተው የምርመራቸውን ሂደት እንደሚያሳውቋቸው ሮይተርስ ካነጋገራቸው ሁለት ምንጮች አንደኛው አስረድቷል። የፍትህ ሚኒስትር የላከውና ሮይተርስ የተመለከተው አንድ ኢሜልም የአሜሪካ ባለስልጣናት በተጣበበ የጊዜ ገደብ ውስጥ እየሰሩ መሆኑን አመልክቷል። ከኪርክላንድና ኤሊስ የተውጣጡት የቦይንግ ጠበቆች ሐሙስ ዕለት ጉዳያቸውን ለምክትል ጠቅላይ አቃቤ ሕግ ቢሮ ኃላፊዎች ባቀረቡበት ወቅት ክስ መመስረት ተገቢ ያለመሆኑንና የ2021ን ስምምነት ማፍረስ እንደማያስፈልግ ገልጸው መከራከራቸውን ሮይተርስ ያነጋገረው ሌላው ለጉዳዩ ቅርብ የሆነ ምንጭ አብራርቷል። የፌዴራል አቃቤ ሕግና የተጎጂ ቤተሰቦች ግን ቦይንግ የወንጀል ማጭበርበር ክሱን ጉዳይ መፍታት የሚያስችለውን ስምምነቱን ይቀበል እንደሆን ምላሽ እየጠበቁ ነው። የቦይንግ ዋና ስራ አስፈጻሚ ከሁለት ሳምንት በፊት በዩናይትድ ስቴትስ ሕግ አውጪዎች ፊት ቀርበው ምላሻቸውን በሰጡበት ወቅት በተከሰከሱት ሁለት አውሮፕላኖች ቤተሰቦቻቸውን ያጡ ሰዎች ከምክር ቤቱ ፊት ለፊት ሰልፍ አካሂደው ስሜታቸውን ገልጸዋል። ከአምስት ዓመት በፊት በተከሰከሰው የኢትዮጵያ አየር መንገድ 737 ማክስ 9 አውሮፕላን ሕይወቷን ያጣችው ሳሚያስቱሞ እናት ናዲያ ሚሎሮን በሰልፉ ላይ ንግግር አድርጋለች።
They have to do what is necessary to secure the safety of the flying public.
በአውሮፕላን የሚበረውን ሕዝብ ደህንነት ለመጠበቅ አስፈላጊውን እርምጃ መውሰድ አለባቸው። ነገር ግን ከዚህ ሁሉ ጊዜ በኋላም ያንን አላደረጉም። ይሄ እብደት ነው። ለዛ ነው እኛም እዚህ የተገኘ ነው። ሶስተኛ የመከስከስ አደጋ እንዳይደርስና የአሜሪካ ሕዝብ የበረራ ደህንነት እንዲጠበቅ ግፊት እንዲደረግ ለመጠየቅ በወረቀት ላይ ተጽፎ የሚቀመጥ ሳይሆን እውነተኛ ደህንነት።
ዳንኤል ሙር የተሰኘች ልጃቸውን ያጡት ክላሪስ ሙርም እንዲሁ እንባቸውን እያፈሰሱ ፍትህ እንዲሰጣቸው ጠይቀዋል።
I will never get a chance to see, hold, hug.
ከዚህ በኋላ ደግሞ ልጄን ማየት፣ መያዝ፣ ማቀፍ፣ መሳም፣ ድምጿን መስማትም ሆነ ማየት አልችልም። ምናልባት በየዕለቱ ስለዛ 6 ደቂቃ የሚታየኝ ቅዠት እስካልሆነ በቀር። ስለዚህ ለስራ አስኪያጁ ዴቪድ ካልሁን ማለት የምፈልገው ደህንነት ለኔ ዋነኛ ጉዳይ አይደለም። ለኔ ትልቁ ፍትህና ተጠያቂነት ነው። በወንጀል ተከሰው ሁላችንም ፊት ቦይንግ ተቋሙ ብቻ ሳይሆን አስተዳደሩም ስራ አስፈጻሚውም ለፍርድ እንዲቆሙ ፈልጋለሁ። ያንን የፍርድ ቀን ስጡን።
የቦይንግ ዋና ስራ አስፈጻሚ ዴቪድ ካልሁን ከሁለት ሳምንት በፊት በሕግ አውጪ ምክር ቤት ፊት ቀርበው የምስክርነት ቃላቸውን ከመስጠታቸው በፊት አሁንም ጉድለት ያላቸው ወይም በአግባቡ ያልተመዘገቡ የአውሮፕላን ክፍሎች በ737 ማክስ አውሮፕላኖች ላይ እየተገጠሙ መሆኑን በሚስጥር ይፋ ያደረገ 204 ገጽ ያለው ሪፖርት ይፋ ሆኗል። በጥር ወር የአላስካ አየር መንገድ ያበረው የነበረው 737 ማክስ አውሮፕላን በር ተገንጥሎ ከወደቀ ወዲህ የቦይንግ ባለስልጣን በምክር ቤቱ ፊት ለጥያቄ ሲቀርብ የመጀመሪያው ሲሆን፣ በአደጋው የተጎዳ ሰው ባይኖርም ከፍተኛ ቁጥር ያላቸውን አውሮፕላኖች በሚያቀርበው ኩባንያ ላይ አዲስ ስጋት ጭሯል። የኮኔቲከት ሴናተር የሆኑት ሪቻርድ ብሉሜንታል
The issues before us today have real human consequences, life and death. የምንመለከተው ጉዳይ በሰው ልጆች ህይወት ላይ ትልቅ ተጽዕኖ ያለው ህይወትና ሞትን የሚወስን ነው። ዝም ብሎ የሆነ የማይታወቅ ቁጥር ወይም ግምታዊ የማይታይ ጉዳይ አይደለም። ባየር ለሚጓዙ ወይም ቦይንግ ውስጥ ተቀጥረው ለሚሰሩ ሰዎች የህይወትና የሞት ጉዳይ ነው። ስለዚህ ይህ ሂደት ስለ እውነት ውሳኔ የሚሰጥበት ጊዜ ነው።
ብሉሜንታል ሲናገሩ በቃል መስጫ ጠረጴዛቸው ላይ ተቀምጠው ያለመረጋጋት ስሜት ይነበብባቸው የነበሩት የቦይንግ ስራ አስፈጻሚ ካልሁን ንግግር ከማድረጋቸው በፊት በአውሮፕላኖቹ አደጋ ህይወታቸውን ካጡት 346 ሰዎች መካከል የተወሰኑትን ሰዎች ፎቶ ይዘው ከኋላቸው ወደ ተቀመጡት ሰዎች ዞረው ይቅርታ ጠይቀዋል።
I'd like to speak directly to those who lost loved ones. On Lion Air Flight 610 and the Ethiopian Airlines
በአንበሳ አየር መንገድ 610 እና በኢትዮጵያ አየር መንገድ በረራ ቁጥር 302 አውሮፕላኖች የመከስከስ አደጋ ወዳጅ ዘመዶቻቸውን ላጡት በቀጥታ መናገር እፈልጋለሁ። ለደረሰባቸው ሀዘን በዓለም ላይ በሚገኙ ቀደምትና አሁን በስራ ላይ ባሉ የቦይንግ ሰራተኞች ስም ይቅርታ ጠይቃለሁ። ትልቅ ስቃይ ውስጥ ነው ያላችሁትና እኛ ላደረስነው ሀዘን ይቅርታ ጠይቃለሁ። ህይወታቸውን ባጡት ስም የቦይንግ ተቀጣሪ ሆነን በምንሰራበት ጊዜ ሁሉ በደህንነት ላይ ትኩረት አድርገን ለመስራት ቃል እንደምንገባ እንድታውቁ ፈልጋለሁ። ስለዚህ አሁንም በድጋሚ እጅግ በጣም አዝናለሁ።
ካልሁን አክለው በአላስካ አየር መንገድ ላይ በደረሰው አደጋ መንገደኞችም ሆኑ ሰራተኞች ጉዳት ባይደርስባቸውም በተፈጠረው ሁኔታ እጅግ ማዘናቸውን ገልጸው እየተደረገ ባለው ምርመራ በግልጽ እየተባበሩ መሆናቸውን ተናግረዋል።
It is our job to listen, regardless of how we obtain feedback.
ግብረመልስ የምናገኝበት መንገድ ምንም ይሁን ምን ማዳመጥና በሚገባው መጠን በቁም ነገር መውሰድ የኛ ስራ ነው። ስለ ቦይንግ የስራ ባህል ብዙ ነገር ተብሏል። ስጋቶቹን በግልጽና በጉልህ ሰምተናቸዋል። የስራ ሁኔታችን ፍጹም ባይሆንም ነገር ግን እርምጃ እየወሰድን መሻሻል እያመጣን ነው። የችግሩ መጠን ይገባናል። ግልጽና ተጠያቂ በሆነ መንገድ በእያንዳንዱ እርምጃ ሰራተኞችን በማሳተፍ ወደፊት ለመራመድም ዝግጁ ነን።
የፍትህ ሚኒስቴር ባለስልጣናቱ ውሳኔ ከማሳለፋቸው በፊት ከተጎጂ ቤተሰቦች በኩል ያለውን ምላሽ ማግኘት እንደሚፈልጉ ሮይተርስ የተመለከተው ኢሜል ያሳያል። በጉዳዩ ላይ ከፍትህ ሚኒስቴርም ይሁን ከቦይንግ ምላሽ ለማግኘት የተደረገው ጥረት አልተሳካም። ሆኖም ቦይንግ ከዚህ ቀደም በሰጣቸው ምላሾች የገባቸውን ስምምነቶች እያከበረ መሆኑንና ስምምነቱን እንዳፈረሰ ሆኖ በቀረበው ሪፖርት እንደማይስማማ አስታውቋል። ከሁለቱ የቦይንግ አውሮፕላኖች መከስከስ ጋር ተያይዞ ለቦይንግ የቀረበለት ስምምነት ምን እንደሚመስል ጉዳዩን ለረጅም ጊዜ ተከታተሉት የአሶሲየትድ ፕሬስ ጋዜጠኛ ዴቪድ ኮይንግ ያስረዳሉ።
This goes back to the two crashes of the Boeing 737 MAX.
በአጠቃላይ ጉዳይ የሁለቱን የቦይንግ 737 MAX አውሮፕላኖች የመከስከስ አደጋዎችና ቦይንግ አውሮፕላኑ ብቁ መሆኑን ያጸደቁትን ተቆጣጣሪዎች አሳስቶ ነበር የሚለውን የሚመለከት ነው። ክሱ ስለ አዲሱ የበረራ መቆጣጠሪያ መተግበሪያ ለፌደራል አቪዬሽን አስተዳደር ሙሉ መረጃ አልሰጡም የሚል ነው። ለአውሮፓውያን ዘመን አቆጣጠር በ2018 የመጀመሪያው የመከስከስ አደጋ እስከደረሰበት ጊዜ ድረስ ለአየር መንገዶችና ለአውሮፕላን አብራሪዎችም አልነገሯቸውም። ከዛም በ2019 ሌላ የመከስከስ አደጋ ደረሰ። በአጠቃላይ 346 ሰዎች ህይወት አልፏል።
ከአውሮፕላኖቹ የመከስከስ አደጋ በኋላ ክስ ለመመስረት የተደረገው ጥረት እንደ አውሮፓውያን አቆጣጠር በ2021 ለቦይንግ ባደላ መልኩ በስምምነት ሊጠናቀቅ የነበረ ቢሆንም በጥር ወር የአላስካ አየር መንገድ 737 ማክስ አውሮፕላን በበረራ ላይ ያለ በሩ ተገንጥሎ መውደቁ ለተጨማሪ ምርመራ መዳረጉን የገለጹት ኮይንግ አሁን ፍትህ ሚኒስትር ቦይንግ ለተፈጠሩት አደጋዎች ጥፋተኛ መሆኑን እንዲያምን ግፊት እያደረገ መሆኑን ያስረዳሉ።
Boeing has not said a word and they are really in hunker down mode. I've been watching
the Boeing gun gudai ላለፉት ጥቂት አመታት ከታተል ነበርና በዚህ መጠን ራሳቸው እንደብቀው አይቻቸው አላውቅም። የፍትህ ሚኒስቴር ያቀረበላቸውን የግባኝ ስምምነት ተቀብለው ለቀረበላቸው ክስ ጥፋተኛ መሆናቸውን ለማመን ወይም ደግሞ ደፍረው ወደ ፍርድ ቤት ላለመሄድ ለመወሰን እስከዚህ ሳምንት መጨረሻ ነው ጊዜ ያላቸው። የፍትህ ሚኒስቴር ቦይንግ ስምምነቱን የማይቀበል ከሆነ ጉዳዩ ወደ ፍርድ ቤት እንደሚሄድ ለተጎጂ ቤተሰቦች ቃል ገብቶላቸዋል።
የተጎጂ ቤተሰቦች ቦይንግ በፍርድ ቤት ክስ እንዲቀርብበት አጥብቀው ይፈልጉ እንጂ ጉዳዩን የሚከታተሉ አንዳንድ ጠበቆች የጥፋተኝነት ስምምነቱ ከምንም ነገር እንደሚሻል ይገልጻሉ። ቦይንግ ከቀረበበት የፌደራል አቪዬሽን አስተዳደርን የማጭበርበር ክስ ማምለጥ የቻለው አቃቤ ሕጎች ቦይንግ በሕግ የመገዛት አሰራሩን የሚያሻሽልና በየሶስት ዓመቱ ሪፖርቶችን የሚያቀርብ ከሆነ የወንጀል ክሱን ውድቅ ለማድረግ በመስማማቱ ነው። በተጨማሪም ምርመራውን ለማስቆም ቦይንግ 2.5 ቢሊዮን ዶላር ለመክፈል ተስማምቶ ነበር። ሆኖም በግንቦት ወር ላይ ባለስልጣናት ቦይንግ ስምምነቱን መጣሱን በመወሰናቸው አሁን ክስ እንዲመሰረትበት የሚያስችል ስጋት ውስጥ ገብቷል። በተለያዩ የዜና አውታሮች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።